የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ የዛሬ ረቡ ጥር 22/2012 ዓ.ም ምሽት መሰናዷችንን እናስተዋውቃችሁ። በደምቢዶሎ የታገቱ ተማሪዎችን ጉዳይ የሚያጣራ 3 የምርመራ ቡድን ተቋቁሞ እየሰራ መሆኑን ዛሬ በጠቅላይ ሚኒስትር ጽህፈት ቤት የተሰጠ መግለጫ ላይ ተገለጸ።
እና የምንቆመው ለተማሪዎቹ ብቻ ሳይሆን ለመላው ህዝባችን ስለሆነ እነዚህንም ልጆች ጨምሮ መረጃ የማጣራት ስራ እየተሰራ መሆኑን መግለጽ እንፈልጋለን ማለት ነው።
የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሰክረታሪያት አቶ ንጉሱ ጥላሁን ናቸው። ዘገባውን ወደ በኋላ ላይ እናሰማችኋለን። የጋቢና ህግና ፍትህ ፕሮግራማችን ደግሞ በየትኛውም የኢትዮጵያ ግዛት ውስጥ ያሉ ዜጎችን ደህንነት የበለጠ ለመጠበቅ ጠቀሜታ እንዳለው የተገለጸበት ሀገር አቀፍ የወንጀል መከላከል ረቂቅ ስትራቴጂን የተመለከተ ዘገባ አዘናድቷል። ሴቶች በጋቢናም እንዲሁ ወደ አማራ ክልልና ቤንሻንጉል ጉሙዝ ያለ እድሜ ጋብቻ ለማስቀረት ስለሚሰሩ ስራዎች የተጠናቀረ ዘገባ ይኖረናል። አብራችሁን ቆዩ። ሌሎች ለምሽቱ ያስተናዳናቸውንም ብዙ ዘገባዎች ታዳምጣላችሁ። ፕሮግራሙን በመምራት አብራችሁ የማመሸው ጽዮን ግርማ ነኝ። በቅድሚያ ግን ከዓለም ዙሪያ ያሰባሰብናቸውን አጠር ያሉ ዜናዎች ሊያስደምጣችሁ ሀብታሙ ስዩም እዚህ ይገኛል።
አመሰግናለሁ ጽዮን። በኢትዮጵያ ምርጫ ከመደረጉ በፊት የርቅና የሽግግር መንግስት እንዲቋቋም አብሮነት የተባለው የሶስት ፓርቲዎች ጥምረት መጠየቁ ተሰምቷል። የአብሮነት አንደኛ ባል ከሆነው ኢዴፓ የመጡት አቶ ልደቱ አያሌው ምርጫ ቦርድ ከጥቂት ሳምንታት በፊት ይፋ ያደረገው የምርጫ መርሃ ግብር ከጊዜውና ሀገሪቱ ሁኔታ አኳያ ትክክል አይደለም ብለዋል።
ይሄ ከሀገር ህልውና ጋር የተያያዘ ምርጫ መቼ ነው መካሄድ ያለበት በአጠቃላይ በሚለው ጉዳይ ላይ መንግስትና የፖለቲካ ፓርቲዎች ቁጭ ብለን መነጋገር መደራደር መቻል አለበት። በዛ መልኩ ነው መወሰን ያለበት እንጂ አንድ ምርጫ ቦርድ የሚባል አካል ብድግ ብሎ እኔ ነኝ ምርጫ የሚመለከቱን ጉዳይ የሚያገባይ ብሎ የሚወስነው ነገር አይደለም። ምክንያቱም ሀገራችን የተለየ ሁኔታ ውስጥ ነን። የሽግግር ሂደት ውስጥ ነን፣ የለውጥ ሂደት ውስጥ ነን እየተባለ አይደል እንዴ? በለውጥና በሽግግር ሂደት አንድ ተቋም ብቻውን አይወስንም።
አብሮነት የኢትዮጵያን ዲሞክራሲያዊ ፓርቲ፣ ህብር ኢትዮጵያ ፓርቲና የኢትዮጵያ ሀገራዊ ንቅናቄ የተጣመሩበት ፓርቲ ነው። ጥምረቱ ባቀረበው ሐሳብ ላይ የኢትዮጵያ ምርጫ ቦርድ ያለው ምላሽ የጠየቀው ዘጋቢያችን መለስካቸው አመሃ የቦርዱ ምክትል ሰብሳቢ አቶ ውብሸት ሙላት የተሟላ ምላሽ ለመስጠት ጊዜ እንደሚፈልጉ መግለጻቸውን አክሎ ነግሮናል። ቻይና ውስጥ በኮሮና ቫይረስ በሽታ የሞቱ ሰዎች ብዛት 132 በደረሰበት ባሁን ወቅት ዛሬ ለመጀመሪያ ጊዜ የውጭ ሀገራት ተወላጆች ከሀገሪቱ ወጥተዋል። ወደ ቻይና የሚደረገውን ጉዞ አጠናክረው የሚያግዱት ሀገሮችም ተበራክተዋል። አንድ የጀት አውሮፕላን 206 የጃፓን ተወላጆችን ከቻይናዋ ከተማ ውሃን ወደ ጃፓን ቶኪዮ ሃኔዳ አውሮፕላን ማረፊያ አድርሷል። ከመንገደኞቹ 4ቱ አሞናል በማለታቸው ወደ ሆስፒታል ተወስደዋል። መንገደኞቹ ከቻይና ከመነሳታቸው በፊትና ጃፓን ከደረሱ በኋላ ለመመርመር ሲባል የሕክምና ሰራተኞች አውሮፕላን ውስጥ እንደነበሩ ተገልጿል። የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት አባላት ዛሬ በፕሬዝዳንት ዶናልድ ትራምፕ ላይ የተመሰረተውን ክስ በሚመለከት ጥያቄ በማቅረብ ያሳልፋሉ። ላለፉት 6 ቀናት የተወካዮች ምክር ቤት አባላት በፕሬዝዳንቱ ላይ የመሰረቱት ክስን ለማሳመን፣ የፕሬዝዳንት ትራምፕ ጠበቆች ደግሞ ያጠፉት ነገር የለም የሚሉ መከራከሪያዎችን ሲያሰሙ ከቆዩ በኋላ ነው የምክር ቤቱ አባላት ዛሬ ጥያቄዎችን ሲያቀርቡ የሚውሉት። በአፍሪካ ሳህል ቀጠና አካባቢ እየተባባሰ በመሄድ ላይ ያለው ግጭት ዋናዎቹ ሰለባዎች ወደ 5 ሚሊዮን የሚጠጉ ልጆች መሆናቸውን የተባበሩት መንግስታት የሕፃናት መርጃ ድርጅት ዩኒሴፍ በዛሬው ዕለትም ገልጿል። ጽዮን፣ ለአሁኑ ያሉን አጫጭር ዜናዎች እነዚህ ናቸው።
አመሰግናለሁ ሀብታሙ። የጋቢና ጉዟችን ይቀጥላል። የምትከታተሉት ከአሜሪካ ድምጽ እየተላለፈላችሁ የሚገኘውን የጋቢና ቪኦኤ መሰናዷችንን ነው። ጽዮን ግርማ እያስተናገድኳችሁ እገኛለሁ። አሁን ቀዳሚውን ርዕሳችንን እናስደምጣችሁ። በደምቢዶሎ ዩኒቨርሲቲ በህዳር ወር ገደማ በዩኒቨርሲቲዎች ግጭት ከተስተዋለባቸው ዩኒቨርሲቲዎች አንዱ ነበር ሲል የደምቢዶሎ ተማሪዎችን እገታ በተመለከተ እስካሁን የተደረሰባቸው እውነቶች በሚል የጠቅላይ ሚኒስትሩ ጽህፈት ቤት ዝርዝር ያለ መግለጫ አውጥቷል። በተጨማሪም በሚኒስቴር መስሪያ ቤቱ መግለጫ ተሰጥቷል። በዚህ ዘርዘር ያሉ ኦነቶች በሚል የተገለጸው ማብራሪያ ላይ በፌደራል መንግስቱና የክልሉ የጸጥታ አካላት ዩኒቨርሲቲውን የመጠበቅና የማረጋጋት ስራ እንዲሰሩ ፌደራል ፖሊስም ሙሉ በሙሉ እንዲቆጣጠረው ተደርጓል ይላል። በዩኒቨርሲቲዎች ውስጥ በተፈጠረው ግጭት ምክንያት የደምቢዶሎ ዩኒቨርሲቲ ተማሪዎች ግቢውን ለቀው ወደ ቤተሰቦቻቸው መሄድ ሲጀምሩ የአካባቢው ህብረተሰብና የጸጥታ መዋቅሩ ተማሪዎቹ እንዳይሄዱ በማግባባትም ወደ ግቢው ሲመልሱ ነበር ሲል በወቅቱ ተፈጥሮ የነበረው ሁኔታ ያስታውሳል። በዚህ ሁኔታ ውስጥ የተወሰኑ ተማሪዎች ወደ ጋምቤላ አቅንተው በመጓዝ ላይ ያሉ የአካባቢውን አንድ አመራር የሁለተኛ ደረጃ ትምህርት ቤት ተማሪዎች፣ ወጣቶችና ልዩ ልዩ ነዋሪዎች እንዲሁም የዩኒቨርሲቲው ተማሪዎች በአንፈሎ ወረዳ ሱዲ በተባለ ቦታ ህዳር 25 ቀን 2012 ዓ.ም ተመረተ ታግተው የነበሩ መሆኑን ተረጋግጧል ይላል። የተማሪዎች መታገት ከተሰማበት ጊዜ ጀምሮ የመከላከያ ሰራዊትና ሌሎች የጸጥታ አካላት ባደረጉት አሰሳ 21 ተማሪዎችና ተጨማሪ የአካባቢው ነዋሪዎችም ተለቀው ነበር ይላል። የጠቅላይ ሚኒስትሩ ፕሬስ ሰክሬታሪያት አቶ ንጉሱ ጥላሁን ዛሬ በጠቅላይ ሚኒስትሩ ጽህፈት ቤት በተሰጠው መግለጫ ላይ ይህንኑ ሐሳብ የሚያጠናክር ንግግር አድርገው ነበር።
21ን ተማሪዎች ወደ ዩኒቨርሲቲ ግቢ የከተማው ከንቲባ የአካባቢው ህብረተሰብና የመከላከያ ሰራዊታችን አመራሮች ወደ ዩኒቨርሲቲ እንዲገቡ አድርገዋል። ይሄንን መረጃ ጥር 2 ቀን በትክክል መረጃ ከመናገኝበት የመንግስት መዋቅር አግኝተን ለህብረተሰቡ መግለጻችንን አረጋግጠናል። ይታወሳል።
በዚህ እስካሁን የተደረሰባቸው ኡነቶች በሚለው ማብራሪያ ላይም ተማሪዎቹን የአካባቢው አመራሮች ደምቢዶሎ ዩኒቨርሲቲ ግቢ እንዲመለሱ አድርገዋል ይላል። ይህም ጥር 2 ቀን 2012 ዓመተ ምህረት ከሰጠነው መረጃ ጋር ተመሳሳይ መሆኑን ከትላንት በስቲያ የፌደራልና የክልሉ ከፍተኛ አመራሮች በቦታው ተገኝተው ባደረገው ውይይትና ግምገማ ያረጋግጥ ነው ብለዋል። ሰራዊቱ ወደ ግቢው ከመመለሳቸው በኋላ ከነርሱ በተጨማሪ ወደ 800 ተማሪዎች በተለያዩ አማራጭ ግቢውን ለቀው ወጥተዋል ይላሉ። አቶ ንጉሱ በዚህ ላይ በዛሬው መግለጫ ያሉት አለ።
አንድ የአካባቢው ሁለተኛ ደረጃ ትምህርት ቤት ተማሪና ሌሎች 5 ወጣቶች ከዚች የአካባቢው ተማሪ ወላጅ ጋር እየተጓዙ ያሉ ከአባቷም ጭምር ጉዳት ደርሶባቸው 6 ወጣቶች መያዛቸውን ሌላ መረጃ መጥቷል ማለት ነው። እነዚህ 6 ሰዎች አንዷ የሁለተኛ ደረጃ ትምህርት ቤት የአካባቢው ወጣት መሆኗን፣ የልጅቷ አባት በሰጡት መረጃ ደግሞ ሌሎቹ ተማሪዎች ናቸው ብለው ተማሪነታቸውንም ሌሎች ጉዳዮችንም በዝርዝር እየመረመር ነው ያለው ጉዳይ። 6 ሰዎች ግን አሁንም እየተፈለጉ ያሉ መረጃ እየጠራ ያለ መሆኑን በዚህ ሁኔታ መግለጽ እንፈልጋለን ማለት ነው።
በተደረገው ማጣራትም እስካሁን ወደ ግቢው ተመልሰው ትምህርት እንዳልጀመሩ፣ በተጨማሪም ደግሞ ቀሪ ተማሪዎች ታግተዋል የሚል መረጃ ከተገኘ በኋላ የጸጥታው መዋቅር የአካባቢው አመራርና ህብረተሰቡን በማሳተፍ የማጣራት ስራ ሲሰሩ መቆየታቸውም ተገልጿል። በሌላ በኩልም አንድ ከአባቷ ጋር ስትጓዝ የነበረች የአካባቢው የሁለተኛ ደረጃ ትምህርት ቤት ተማሪና ሌሎች 5 ወጣቶች የተያዙ መሆኑ ዘግይቶ ጥቆማው እንደደረሳቸውና እየተጣራ እንደሆነም ተናግረዋል። አቶ ንጉሱ በዚህ ላይ የሚያሉት አለ።
በሚዲያ 17 ናቸው ተብለው የተገለጹትና ጥያቄ ከሚቀርብባቸው 12ቱ በዩኒቨርሲቲው ውስጥ ተመዝግበው በትምህርት ላይ የነበሩ መሆኑን፣ 5ቱ ግን በዩኒቨርሲቲው በተማሪነት ስማቸው ያልተገኘ መሆኑን፣ እነዚህ 5ቱ በእርግጥም ጠፍተው ከሆነ ዜጎች ናቸው የምንፈልገው የምናጣራው እና የምንቆመው ለተማሪዎቹ ብቻ ሳይሆን ለመላው ህዝባችን ስለሆነ እነዚህንም ልጆች ጨምሮ መረጃ የማጣራት ስራ እየተሰራ መሆኑን መግለጽ እንፈልጋለን ማለት ነው።
እስካሁን ድረስ በልዩ ልዩ መልክ እንደጠፉ የተገለጸው ተማሪዎች ቁጥር 19 እንደሆነ፣ ልጆቻችን ወደኛ አልመጡም ጠፍተውብናል ብለው ለአማራ ብሔራዊ ክልል መንግስት ያቀረቡ ወላጆች ቁጥር 11 መሆኑን፣ በተለያየ መልኩ ጠፍተዋል ተብለው ከተገለጹት ተማሪዎች ውስጥ 9 ወላጆቻቸው ሪፖርት እንዳላደረጉና ወይም የወላጆቻቸውን አድራሻ ለማግኘት እንዳልተቻለ በዚህ በጠቅላይ ሚኒስትሩ ጽህፈት ቤት እስካሁን የተደረሰባቸው ኡነቶች በሚል በወጣው ባወጣው መግለጫ ላይ የተገለጸ ነገር ነው። አቶ ንጉሱ የሚሉታል።
የዩኒቨርሲቲ ተማሪዎች ናቸው ተብሎ ከሚጠየቀውና ሁለቱ ደግሞ ተማሪዎቻችን ናቸው ብለው ከመጡት በጥቅሉ ስንወስድ የዩኒቨርሲቲ ሆነ ተማሪዎች ሆነው ያገኘናቸው ከ19ኙ 14ቱ ነው ማለት ነው። ይሄንን ከዩኒቨርሲቲውም ከሀገር አቀፍ ፈተናዎች ድርጅትም በትክክል በመረጃ ማጣራት ይችላል ማለት ነው። ከዚህ ሲወሰድ ከዩኒቨርሲቲው ያጣራቸው ተማሪዎቼ ናቸው ያላቸውም በሚዲያ ከሚታወቀው ውስጥ እስካሁን ድረስ 10 ወላጆች ልጆቻችን አልመጡም እኛ ጋር አልደረሱም ብለው ሪፖርት አድርገው መረጃው እየተጠናከረ ስራ እየተሰራ ነው ማለት ነው።
በመጨረሻም መረጃው ከደረሰ ጀምሮ በፌደራልና በክልል የጸጥታ መዋቅር ጥምረት መረጃ የማሰባሰብና ተማሪዎቹንና ዜጎቹን የማፈላለግ ስራ እየተሰራ መሆኑ በመግለጫው ላይ ተካቷል። የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁ የጋቢና ቪኦኤ መሰናዷችን ነው። በተከታዩ ዘገባችን ደግሞ ወደ ሐረር ነው የምናልፈው። በወለጋ መንግስት በንጹሃን ላይ ተገቢ ያልሆነ እርምጃ እየወሰደ ነው ያሉትን በመቃወም በሐረር ከተማ ዓለም ሁሉን አቀፍ አድማ ተጠርቷል። በከተማው የንግድ ተቋማትና የመንግስት መስሪያ ቤቶች ዝግ ሲሆኑ የትራንስፖርት አገልግሎትም ተቋርጧል። አድማው ለሶስት ቀናት እንደሚቆይ ተሳታፊዎች ለቪኦኤ አስታውቀዋል። ተመሳሳይ አድማዎች በአንዳንድ የምስራቅ ሐረርጌ ከተሞችም መጠራታቸው ተሰምቷል። አዲስ ቸኮል አጠር ያለ ዘገባ አለው።
የሐረር ከተማ ዛሬ ከንጋት ጀምሮ እንቅስቃሴዋ ተገደበዋል። ጠዋት ላይ የንግድ ተቋሞቻቸውን የከፈቱ የከተማው ነዋሪዎች እንዲዘጉ በወጣቶች የተነገራቸው ሲሆን አልዘጋ ባሉት ላይ ደግሞ ድንጋይ እንደተወረወረባቸው ስማቸው መግለጽ ያልፈለጉ የከተማው ነዋሪዎች ለቪኦኤ አስታውቀዋል። ዘረፋም ሆነ ንብረት ቃጠሎ እንዳልነበረ ነዋሪዎች የገለጹ ሲሆን መንገድ ለመዝጋት ግን በአስፋልት ላይ ጎማዎች ሲቃጠሉ የሚያሳዩ ፎቶዎች በማህበራዊ ሚዲያ ሲዘዋወሩ ነበር። በዚህም በዛሬው ዕለት በከተማው የሚገኙ የንግድ ተቋማት ሙሉ በሙሉ ተዘግተው መዋላቸውን የደረሰ መረጃ ያመለክታል። ከንግድ ተቋማቱ በተጨማሪ የመንግስት ተቋማትና ባንኮችም ተዘግተው መዋላቸው የተገለጸ ሲሆን በጎማዎችና መሰል ቁሳቁሶች የተዘጉ አንዳንድ መንገዶችን የጸጥታ አስከባሪዎች ሲያስከፍቱ የጸጥታ አስከባሪዎች የሌሉባቸው ሌሎች መንገዶች በተራቸው የተዘጉ እንደነበር ምንጮች ለቪኦኤ ገልጸዋል። የአድማው መንስኤ በተመለከተ አስተያየቱን የሰጠን ስሙን መግለጽ ያልፈለገ ወጣት በወለጋ ህዝብ ላይ የተፈጸመ ነው ያለውን ጥቃትና የኮማንድ ፖስት አስተዳደር ለመቃወም ነው ብሏል።
ኦሮሞ ላይ ጥቃት እያደረጉ ስለሆነ እኛም ይሄን ኮማንድ እንደሚያደርገው ማለት ነው።
መንግስት እየወሰደ ያለው ጥቃት ነው ኮማንድ ፖስቱ ነው ምኑን ነው የምትቃወሙት?
መንግስቱን ያይዝ የጨረሰ ስለሆነ ስለዚህ አሁን ኮማንድ ፖስቱም ይነሳ የሚባል
ይሄው ወጣት አድማው ለሶስት ቀናት የሚቀጥል መሆኑን የገለጸልን ሲሆን በጉዳዩ ዙሪያ አስተያየት እንዲሰጡን የሐረሪ ፖሊስን የፍትህና ጸጥታ ቢሮንና የመንግስት ኮሙኒኬሽን ጉዳዮች ጽፈት ቤት አመራሮችን ለማግኘት ያደረግነው ሙከራ አልተሳካም። አብዛኞቹ አዳማ ስልጣና ላይ መሆናቸውን የደረሰ መረጃ ያመለክታል። ተመሳሳይ የአድማና መንገድ መዝጋት እንቅስቃሴዎች በምስራቅ ሐረርጌ አንዳንድ ከተሞችም በተለይም በቆቦና ወዳይ ከተሞች እንደነበረም ምንጮቻችን ገልጸውልናል። በዚህም ሀገር አቀፍ የትራንስፖርት እንቅስቃሴ ለተወሰኑ ሰዓታት መስተጓጎሉን አሽከርካሪዎች ገልጸዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
ህግና ፍትህ በጋቢና ነው ተከታዩ መሰናዷችን። በየትኛውም የኢትዮጵያ ግዛት ያሉ ዜጎችን ደህንነት የበለጠ ለመጠበቅ ጠቀሜታ እንዳለው የተገለጸለት አገር አቀፍ የወንጀል መከላከል ረቂቅ ስትራቴጂ አዘጋጅቶ ለሚኒስትሮች ምክር ቤት እንደላከ የኢፌዴሪ ጠቅላይ አቃቤ ሕግ ለአሜሪካ ድምጽ ገልጿል። ዝርዝሩን ሀብታሙ ስዩም ይነግረናል።
ይህ ስትራቴጂው ትልቁ አላማው በሀገሪቱ ውስጥ የሚከሰቱ የወንጀል ተግባራቶችን ለመከላከል ከዛም ማለፍስን ደግሞ ህብረተሰቡ ወንጀል ዙሪያ ያለው አመለካከት እንዲስተካከልና በአጠቃላይ ወንጀል ጠል የሆነ ማህበረሰብ ለመፍጠር በሚደረገው ርብርብ የሁሉም ባለድርሻ አካላት ተቀናጀ ስራ እንዲኖር ለማስቻል ታሳቢ ተደርጎ የተዘጋጀው ስትራቴጂ ነው።
አቶ ዝናቡ እርሶም እንደሚያውቁት በሀገሪቱ የተለያዩ ስፍራዎች የህዝቦችን ደህንነት አደጋ ውስጥ የሚጥሉ ወንጀሎች ይፈጠራሉ፣ በአንዳንድ ቦታዎች እንዲሁም እየተበራከቱ ነው የሚልም አስተያየት አለ። እነዚህን ወንጀሎች ለመከላከል በአጠቃላይ የህዝቡ እየጠየቀ ያለውን የደህንነት ስሜት ለመመለስ አሁን እርሶ ያስረዱን ያለውት ስትራቴጂ ምን ያክል ርባን አለው? በምን በምን መልኩ ነገሮችን ለማስተካከል
ይችላል? ትልቅ ጠቀሜታ አለው። መነሻም ቅድም አንተ ካልከው ምን ታይዞ የምነሳነው ለምሳሌ በየአካባቢው የሚፈጠሩ ወንጀል ተግባራት የህዝቡን ደህንነቶችን አደጋ ላይ የሚጥሉ ህዝብ ሰላሙ አንድነቱ ላይ ጥያቄ የሚያነሳ የሚያደርጉ በርካታ ተግባራቶች አሉ። በዚህ ሂደት ውስጥ በየተዋረድ ያለው የጸጥታ መዋቅሩ የፍትህ መዋቅሩ በተለይም ለወንጀል ተግባር ውስጥ ፈጽሟል ተብሎ የሚጠረጠሩትን ተጠርጣሪዎችን ከህግ ከማቅረብ ጋር ተያይዞ የሚሰራ ስራ እንደተጠበቀ ሆኖ ሁሉም ባለድርሻ አካላት የተካተቱበት ቅድም ባልኩት ሁኔታ እስከ ታችኛው የቀበሌ መዋቅር ድረስም ጭምር ይሄን ወንጀል ተግባራትን የሚጠየፍ ማህበረሰብ ለመፍጠር የሚደረግ እንቅስቃሴ ውስጥ እነዚህ አይነት ችግሮች ሊቀርፉ ይችላሉ። ያ ካልሆነ ሁሉም በየደሴቱ ትናንሽ እና ትላልቅ ወንጀል ተግባራቶችን ለመፈጸም አቅም የሚያጎልብት ሂደቶች ሊፈጠሩ ድል ሊኖር ስለሚችል ይህን መከላከል ደግሞ የሁሉም ባለድርሻም ስለሆነ ለዛ ነው ሀገር አቀፍ ስትራቴጂም ሆኖ እንዲወጣ የተፈለገበት ዋነኛ ምክንያት።
ህዝቡ ላይ ያለውን ኃላፊነት ጠቅሰዋል። በዚያው ልክ ደግሞ ህዝቡ የወንጀል መከላከል አካላት ወይንም ደግሞ የጸጥታ አካላት ላይ ያለው እምነትን የሚሸረሽሩ አንዳንድ ጉዳዮች እየተፈጠሩ ይገኛሉ። እነዚህን ለመጠገን እነዚህን ወደ ቦታቸው ለመመለስ ያለው ስርባና እንዴት ይገለጻል?
የፍትህና የህግ መዋቅር ውስጥ ያሉት አካላትም ደግሞ ሁልጊዜ የምነሳባቸው የተአማንነት ጥያቄ፣ የቁብልነት ጥያቄ ህዝብን በተገቢውና ህጉ በሚፈቅደው ጉዳይ ብቻ ከማገልገል ጋር ተያይዞ የምነሳባቸው ችግሮችን በዚህ አጋጣሚ እንደፈቱ እድል ይሰጣል። አንዱ ፊት ለፊት ቁጭ ብለው በዚህኛው ጉዳዮች ላይ መነጋገር እድሉ ሰፊ ነው የሚሆነው። በሌላ በኩል ደግሞ የታችኛው መዋቅርም ይሄንኑ አካል ለመደገፍ ቁርጠኝነቱን የሚያሳይበት አጋጣሚዎቹ ይፈጠራል ተብለው ስለሚወሰድ ስትራቴጂ ትልቅ አቅምም አለው ብለን ነው የምንወስደው። ስትራቴጂ ማውጣቱ ብቻም ብዙ ችግሮችን ይቀርፋል ተብለው የሚወሰድ አይደለም። እስከ ታችኛው መዋቅር ግን በአመለካከት መቀየር ላይም ግንዛቤ በመፍጠር ላይም ይህን ስትራቴጂ ወደ ታች አወርደን የህዝብ ንቅናቄ መድረኮችን እየፈጠን እንሄድበታለን ብለን ነው ታሳቢ ያደረግነው። ዜጎቿ ወጥቶ የሚገቡባት ምንም የደህንነት ስጋት የማይሰማባት ሀገር እንድትሆን ከዛ አለፍ ስል ደግሞ ወንጀል ተግባራት ተፈጸሙ አካላትን በህግና በህጉ ብቻ ህጉ በሚያዙ አግባብ ብቻ ተጠያቂ የመሆኑበት ሁኔታ መፍጠር ስለሚቻል እሱን ስራ ለመስራት የሚያስችል አቅም ይሰጠናል ብለን ነው እየወሰድን ያለ ነው።
በክልል መንግስታትና በፌዴራል መንግስቱ መካከል ያለው ግንኙነት በተለይ በአንዳንድ ክልሎች መካከል የመካረር ስሜት አለ እና ወንጀለኛን አሳልፎ በመስጠት በአጠቃላይ ደግሞ ባለው መናበብ ውስጥ የሚደረገውን የወንጀል መከላከል እንደሚፈለገው ውጤታማ ለማድረግ በተወሰነ ደረጃ መሰናክል መሆኑን የሚጠረጥሩ ወገኖች አሉ። እነዚህን ነገሮች ለማጥበብስ ምን እየተሰራ ነው?
የትኛውም ያህል በኢኮኖሚም በማህበራዊም አጠቃላይ ሽግግራዊ ጉዳዮችን ካንዱ ፈጠር የህግ የበላይነት ማናስጠብቅ ከሆነ ዜጎች በነጻነት ወጥቶ በሀገር ግንባታ ላይ የራሳቸውን አሻራ የማይጥሉ ከሆነ ተነጣጥለንና ተበታትነን የምንሄድ ከሆነ ጥል እናመጣ አንችልም። እዚህም እዛም ግን በፈተና ሊሆኑ የሚችሉ ጉዳዮች ይጠፋሉ ተብሎ አይወሰድም። ለአብነት ያህል ተጠርጣሪዎችን በህግ ፊት ከማቅረብ አንጻር፣ ወንጀለኞችን በህግ ፊት ቶሎ ይዞ ከማቅረብ አንጻር የሚፈለጉ አካላቶችን በአንዳንድ ቦታዎች ላይ ደግሞ አሸሽጎ የማስቀረት ሁኔታዎች ላይ ፈተና ሆኖ ይቀጥላል። ፈተና የተወሰነ ጊዜ መኖሩ አይቀርም። ትልቁ ነገር ግን በጋራ ሀገራዊ ጉዳዮች ላይ በጋራ ሀገር ግንባታ ሂደቶች ላይ በጋራ ህግና ፍትህ ስርዓት ግንባታ ሂደቶች ላይ አብረን መስራት ይጠበቅብናል የሚል ነው። ይህን ያስማማን። ከዛ ውጭ የፌዴራል መንግስት በቀጥታ የክልል መንግስታቱን በእያንዳንዱ ጉዳዮች ላይ በተለይ እንደ ህግና ፍትህ ስርዓት ጉዳዮች ላይ ጣልቃ እየገባ የሚሄድበት አሰራርም የለም፣ አደረጃጀትም የለም። ተናበን ተመካክረን የምንሰራቸው ጉዳዮቹ ይኖራሉ። ውስንነቶቹ ደግሞ አይገጥሙንም ብለን አይደለም የስትራቴጂ እየተዘጋጀ ያለው። የስትራቴጂ ስነ ማስፈጸሙ ላይ መሰረታዊ ችግር ሊገጥመን ይችላል ተብሎ ነው። ስትራቴጂ ላይ ከሚያጋጥሙን ጉዳዮች ተብሎ ከተቀመጠው አንዱ እሱ ነው። እነዚህም ግን በሰከነ ሁኔታ ሀገር ግንባታ ሂደቱ ላይ ለውጡ ላይ የተሻለ ነገር ለማምጣት በሚቻልበት ሁኔታ ላይ ተመካክረን እንፈጽማለን የሚል ነው እንደ መፍትሄም ጉዳይ ተደርጎ የተወሰደው።
ሀብታሙ ስዩምን ላጠናቀረው ዘገባ እናመሰግናለን። የዘጋቢዎች መስኮት ነው ተከታዩ መሰናዶ። ወደ ደቡብ ክልል ነው የምንሄደው። በደቡብ ክልል ሸካ ዞን የቴፒ ከተማ ነዋሪዎች እንደተናገሩት የከተማው ሰላም ዛሬም አልተረጋጋም የሚል ነው። ዘጋቢያችን ዮናታን ዘብዲዮስ ከስፍራው ተከታዩን ዘገባ አሰናድቷል።
እንደገለጸ አልፈለጉ የከተማው ነዋሪዎች የከተማው መደበኛ እንቅስቃሴ አሁንም እንደተገደበና በደህንነትና በጸጥታ ስጋት ውስጥ እንደሚኖሩ ለቪኦኤ ገልጿል።
በ300-400 ሺህ የሚቆጠር ህዝብ ጋር ከቤት እንዳይወጣ፣ መኪና እንዳይንቀሳቀስ፣ ትራንስፖርት ምን ማንኛውም ነገር ቢሮ እንዳይከፈት ህዝቡ በጣም ከፍተኛ ችግር ውስጥ ነው ያለው።
ወንጀልም ያልቆመው እኛም በስጋት የምንኖረው የክልሉና የዞኑ መንግስት ወንጀለኞችን ተከታትሎ ለህግ ስለማያቀርብ ነው ሲሉ ይከሳሉ። በከተማው ሲቪሎች በአሰቃቂ ሁኔታ እንደሚገደሉና ንብረቶቻቸውም እንደሚዘረፍባቸው ተናግሯል። መንግስት ተደራጅቶ ጫካ የገባ ኃይል አለ የሚለው ሀሰት ነው፣ የህዝቡን ጥያቄ ለማፈድ የሚደረግ ድርጊት ነው ሲሉ የአካባቢው ተወላጅ አቶ ፍሬወት ወርቁ ለቪኦኤ ተናግሯል።
የሚደብቀው እንጂ ጫካ አይደለም። ጫካ ነው የገቡት። የሚያውቁት የሚገሉት ግንኙነት እነሱ በእጃቸው እየገደሉ ወጣቱን ነው እያሉ ያሉት። እኛ ከቀድሞው ወጥተን አናውቅም። የተደራጀ ቡድን የለም።
ከወራት በፊት የአካባቢውን ጸጥታ ዘርፍ እንዲመራ ኃላፊነት የወሰደው ጊዜያዊ ወታደራዊ እዝም የአካባቢውን ሰላም ማስጠበቅ አልቻለም በማለት ወቅሰዋል።
ኮማንድ ፖስት ምንም ያደረገው ነገር የለም። ያወያያል እንዲህ ሲሉ ወጣቶች መድረኩን ረግቶ መሄድ ነው የተያዘ ያለው።
ሌላ የከተማውን ነዋሪ የሆኑት አቶ ሚትኩ በበኩላቸው የጸጥታው ኃይል የክልሉና የዞን መንግስት ተቀናጅተው አለመስራታቸው ችግሩ ባለበት እንዲቀጥል አድርጓል ብሏል።
ያው አንዳንድ ልጆች አሉ፣ ይሄንን ህዝቡ ነው እንትን ያለው ሸፍቶ ነው ጫካ ገብቶ ነው ያለው። መንግስትን ጠልቶ አይደለም እነሱ ጫካ የገቡት። እነዚህ የአንድ ብሔር የበላይነት ሲገዙ ሲቀጠቅጡ በባርነትም ገዛለን ስለሚሉ አልገዛም ሞታለሁ ከአሁን በኋላ ወይ መንግስት ይድረስልኝ ብሎ ነው እነሱ በህዝብ መካከል ነው ተሸሽጓለሁ እንጂ ጫካ አይደለም። ጫካ የገባ አንድም ሰው የለም መንግስትን ጠልቶ።
ቴፒ ከተማ ላይ ግድያ እየፈጸመ ያለው ማን ነው?
ግድያ እየፈጸሙ ያሉ ራሳቸው እነዚህ ከአንድ ብሔር የተለየ የወጡ ሰዎች ናቸው። እነሱ ናቸው ይህን የሚፈጽሙት።
አሁን መቼ ዕለት ሁለት ወንድማማቾች ተገለዋል።
ህዝብና ሌሎችም ሌላ ብሔርና ሌላ ብሔርን ለማጋጨት በማዕከል ላይ የሚደረገው ድርጊት ነው።
በአቶ ምትኩና በፍሬወት ሀሳብ የማይስማሙት ሌላ አስተያየት ሰጪ ደግሞ በቁጥር የሚታወቁ ሽፍቶች ናቸው ጫካ መሽገው ከተማዋን እየረበሹት ያሉት፣ እንዲያው አድኖ ለመያዝም እኔ ያክል ከባድ አይደሉም ብሏል።
ቁጥር እኮ 12 አይበልጡም ሽፍቶቹ። ግን እንደሁን መንግስት ወይ ሽፋን የሰጠላቸው ይሆናል እንጂ እንዲህ አይነት ችግር እንደው የሽፍቶቹ ምን ድምዳሜው የለኝም።
የክልሉ ሰላምና ጸጥታ ቢሮ ምክትል ኃላፊ አቶ አንጅን አሸናፊ በበኩላቸው ከመዋቅር ጥያቄ ከልማትና ከመልካም አስተዳደር ፍላጎቶች ጋር በተያያዘ በአካባቢው ችግሩ መኖሩ ተጨባጭ መሆኑን ገልጸው ባለፈው አንድ ዓመት ውስጥ መንግስት ጊዜያዊ ወታደራዊ እዝ መድቦም ጭምር በሰራው ስራ ለውጥ ታይቶ ነበር ብሏል። ይሁን እንጂ በተሳሳተ መንገድ መብቱን ለማስከበር ያሰበ በመዋቅር ጥያቄ ሰበብ የሸፈተ አንድ ቡድን የፖለቲካ ፍላጎት ያላቸውን የጸረ ሰላም ኃይሎችን በጀርባቸው አሰልፎ የአካባቢውና የቴፒን ከተማ ሰላም እያናጋ ነው ብሏል።
ከዚህ ጀርባ ያለ የፖለቲካ ኢንትረስትም እዛ ቀጠና ላይ ያለው የነባር ብሔረሰቦች በህገ መንግስቱ የተቀመጡ የነባር ብሔረሰቦች ራስን በራስ የማስተዳደር መብት እንድትጋፋ የሚፈልግ ግን በጉልበት ያንን ፍላጎት ለመጫንና ለማረጋገጥ የሚፈልግም ኃይል ስላለ ይሄ ኃይል ከኮንትሮባንዲስቱና ከህገወጥ የጦር አዘዋዋሪዎችም ጋር የጦር መሳሪያ አዘዋዋሪዎችም ጋር ስለሚቀር ብቻም ሳይሆን አካባቢ ላይ የሚንቀሳቀሱ አንዳንድ ባለሀብቶችም በዚህ መንገድ ተወሽቆ በሀብት ስለሚደገፍ እስካሁን ድረስ ያለው ነገር በዚህ ደረጃ አንጻራዊ ሰላም ይዞ መቀጠል አልቻለም። ከዚህ ጀርባ ያሉ ኃይሎችንም ማጥራት የሚጠይቅ
የክልሉና የዞን መንግስት ወንጀለኞችን ተከታትሎ ለህግ ማቅረብ አልቻለም ተብሎ ለሚቀርበው ክስም ዘላቂ መፍትሄ የሚገኘው ሁሉም ኃላፊነቱን ሲወጣ ነው ያሉት ኃላፊው የክልሉ መንግስት እርምጃ ለመውሰድ አቅጣጫ ማስቀመጡን አስታውቋል።
ዮናታን ዘብዲዮስን ላደረሰን ዘገባ እናመሰግናለን። ተከታዩና የመጨረሻው መሰናዷችን ሴቶች በጋቢና ነው። ፖፕሌሽን ካውንስል የተሰኘ ድርጅት በአማራ ክልልና በቤንሻንጉል ጉሙዝ ውስጥ ያለ እድሜ ጋብቻን ለማስቀረት ሴት ተማሪዎች በትምህርት ገበታቸው ላይ እንዲገኙ ለማድረግ ሲል ለወላጆች ሶላር የፀሐይ ኃይል መጠቀሚያ እየሰጠ ነው። ኤደን ገረመው የዚህን ዘገባ ሙሉ እንዲታስደምጠናለች። ኢትዮጵያ ውስጥ ከ18 ዓመት እድሜ በታች ለሆነ ሰው ትዳር መመስረት ደግ ቢያስጠይቅም ከአምስት ልጃገረዶች ሴቶች አሁንም ድረስ ሁለቱ ያለ እድሜያቸው ትምህርታቸውን አቋርጠው እንዲያገቡ እንደሚገደዱ ጥናቶች ያሳያሉ። Population Council የተሰኘ ግብረሰናይ ድርጅትም ላለፉት 5 ዓመታት ብርሃነ ህይወት የተሰኘ ፕሮጀክት በመቅረጽ በአማራ ክልልና በቤኒሻንጉል ጉምዝ ወላጆች ሴት ልጆቻቸውን እንዳይድሩ ውለታ በመዋዋል በልዋጩ ደግሞ ታዳሽ የተፈጥሮ ኃይል መጠቀሚያ ወይም ሶላር በስጦታ መልክ በመስጠት ሴቶችን ካለ እድሜ ጋብቻ ለመታደግ እየሰራ ይገኛል። አቶ አብታሙ ደምሌ በPopulation Council Project Officerና የብራና ሄዋን ፕሮግራም ስራ አስኪያጅ ናቸው።
ብራና ሄዋን ፕሮጀክት ያለ እድሜ ጋብቻ ለማዘጋጀት ሴቶችን ትምህርት ቤት ውስጥ እንዲቆዩ ለማድረግ ጽንሰ ሐሳብ የጀመረ ፕሮጀክት ነው። በመጀመሪያ የማህበረሰቡን ያሳሰብ ለውጥ ለማምጣት አራት አይነት አፕሮች ነው Population Council እየተጠቀመ ያለው። አንደኛው የማህበረሰቡ ውይይት የምንለው ታይት ዊክስ እየተገናኙ ስለዚህ ስለ እድሜ ጋብቻ አስከፍነት መድፈር ስለ ብዛት እነዚህ ነገሮች ላይ ውይይት የሚያደርጉበት ነው። ከኛው ደግሞ የኢኮኖሚ የትምህርት ቁሳቁስ መግዣ ከሌላቸው ይድሯቸው ልጆቹ። ስለዚህ ያን እንዳይሆን የትምህርት ቁሳቁስ አገልግሎ ነው ሁለተኛው ሶላር እድሜያቸው ከፍላጆች የሚሰጠው ነው። ሌላኛው ያገቡ ወጣት ሴቶች ደግሞ ቶሎ እንዳይወልዱና ሌሎች የፋሚሊ ፕላኒንግ እንዲጠቀሙ የሚመጣው የሜንተሪንግ ግሩፕ ነው። እና በእነዚህ በአራቱ ነው ለመድረስ የተሞከረ እና የማህበረሰቡ ውይይትም የራሱ የሆነ አስተዋጽኦ አለው። በተለይ የዚህ እድሜ ጋብቻ የሚጠቀምባቸው አካባቢዎች በጣም ገጠርና በአንደር ዴቨሎፕ የሆኑ በመሰረተ ልማት ያልተሟላላቸው መብራት ኃይልም በብዛት የማያገኙ ቦታዎች ናቸው። እነዚህ በተለይ አሁን ቤኒሻንጉል ላይ እና ይህ የተሰራበት ወረዳዎች ላይ ስለዚህ እነዚህ ቦታዎች ላይ መብራት ለማግኘት ብዙ ይቸግራል። ምንድነው የሚደረገው? ማቴሪያል በሚከፋፈል ሰዓት የቀበሌው አመራሮች ይመጣሉ፣ ቤተሰቦች ይመጣሉ። ኮንሰንት አለ የሚፈረም እንደ ውል ነገር ይገባሉ። ለኮሚኒቲው ግንዛቤ ማስጨበጫ የሚሰጥ ነው አንደኛው። ሁለተኛ ደግሞ ልጄን አልገርም ብለው ፈርሙት እንትናል ቃለ መሃላ እንደ ውል ነገር ይፈርማሉ። እና ያ ራሱ ማሰሪያ ነው። ሰዎቹ አድሩም አንድ ፐብሊክሊ ነው ልጄን አልገርም ብለው የሚፈርሙት።
ብርቱካን ተስፋዬ የ17 ዓመት ወጣት ስትሆን ዘንድሮ የ10ኛ ክፍል ተማሪ ናት። የሶላር ኃይሉ ትምህርቷን ከማጥናት አልፎ በገቢ ምንጭነትም እንደጠቀማት ትናገራለች።
ያው እንግዲህ ሳጠና ምንስ ሞት ጽሁፍ ምናምን እጠቀመዋለሁ። ለሌላ ለብዙ ነገር ጠቅሞናል። ያው እንዳይድሩ ይፈርመዋል፣ ቃል ገብተዋል። ጠዋት ይወጣል፣ አውጥልኝ ብዬ ይሄዳሉ። እኔ ጠዋት ስለሆነ የሚሄደው እዛም ይመጣ ካለ ተቀብላችሁ ቻርጅ አድርጉ ምናምን ብያቸው ይሄዳሉ። 5 ብር አንድ መትን ብዛት ያለ አንድ 5 ብር ቡክ ከፍቼ አጠራቅሚዋለሁ። ለምሳሌ
አቶ አብታሙ የዚህ የልገሳ ፕሮግራም ውጤታማነት ላይ ከሁለት ዓመት በላይ ጥናትና ሙከራ እንደተደረገበትም ይናገራሉ።
ይህ ስራ ሲሰራ በዚህ ላይ ዳታ ተወስዶ ነው። ከሁለት ዓመት በኋላ ጥናቱ ይባል ፕሮጀክት ይባሉ ሲደረግ አብዛኞቹ በዚህ ፕሮግራም የታቀፉት ወጣት ሴቶች 1 ከ10 ሆነ ከኮንትሮል ሳይቱ ጋር ሲወዳደር ጋብቻ ያፈጸሙ። ወደ ትምህርት ቤት የሚሄድ ደግሞ 3 እጥፍ ይበልጣል። ሰዓት ማታ ላይ አሁን ጨለማ አይሆንም፣ የቤት ውስጥ የቤት ስራ ሊሰሩ ይችላሉ። ሁለተኛ ልጆቹ ጥናት ያጠኑበታል። ስቴን በሆኔታሊ ፍሬንድሊ ነው። አራተኛ የገንዘብ ማግኛ ምንስ ነው። ምክንያቱም አሁን እዚህ አካባቢ ሰው ስልክ ይጠቀማል። ስልክ ሲጠቀም ቻርጅ ማድረግ ይፈልጋል እና ቻርጅ ማድረጊያ ደግሞ ያው ኤሌክትሪክ ሲስተም ቻርጅ እያደረጉ ገቢ ያገኛሉ ንግዶችም ማለት ነው። ስለዚህ ፐርፐዙ ለቤተሰቡ መብራት ይሰጣል። የማማታ ልጆች ትምህርት የሚማሩች ሲኖሩ ጥናት ያጠናሉ። ምክንያቱም የሚያነዚህ የኛ ፕሮጀክት ተሳታፊዎች ትምህርት ቤት መማር አለባቸው። 80%ን አቴንድ ማድረግ አለባቸው።
አቶ ጂራ ስዩም በቤኒሻንጉል ጉሙዝ ክልል መተከል ዞን ድባጤ ወረዳ የሴቶችና ህጻናት ጉዳይ ጽህፈት ቤት ኃላፊ ናቸው። ይህ የሶላር ኃይል ለወላጆች መሰጠቱ የሴት ተማሪዎች ውጤታማነት ላይ ለውጥ እንዳመጣ ይናገራሉ።
ፖፕሌሽን ካውንስል የሚባል ድርጅት ይህን ቦታ ማበርከት የቻለበት ዋና ዓላማ የሴት ልጅን ያለ እድሜ ጋብቻ ለማስቀረትና ሴት ተማሪዎችን በትምህርት ገበታ ላይ ለማቆየት ታስቦ ነው። ከዛም በፊት የነበረውና አሁን ያለው ለውጥ ደግሞ ከተማ ቀመስ ካልሆኑ ቀበሌዎች ላይ በተለያዩ ለመብራትነት የሚጠቀሙበት ሶላር ነው። ይሄ ደግሞ ትንሽ የተወሰነ ለውጥ አምጥቷል። ከዚህም በፊት የነበረው የሴት ተማሪዎች ውጤትና ሴት ተማሪዎች ከትምህርት ገበታቸው ላይ ለመቆየት ያን ያክልም አይደለም። አሁን ግን እየተሻለ ነው። ይህንን ቃላቸውን እየጠበቁ እኛም ክትትል እያደረግን በየወጣን መስክ ክትትል ስለምናደርግ ለማህበረሰቡም ሰፊ ግንዛቤ መፍጠርና ይሄ ሶላር ከተሰራጨበት ቀበሌ ውጭም ያሉት በበላይነት ክትትል እያደረግን ስለሆነ የማህበረሰቡም ግንዛቤ በጣም እያደገ ነው።
ኤደን ገረመውን ለሴቶች በጋቢና መሰናዶ እናመሰግናለን። ጋቢና ቪኦኤ ከሰኞ እስከ አርብ በኢትዮጵያ ቆጣጣር ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል ለ30 ደቂቃ የሚቀርብ የወጣቶች ፕሮግራም መሰናዶ ነው። በዝግጅቶቻችሁ ላይ የሚኖራችሁን አስተያየት በፌስቡክ @ቪኦኤአምሃሪክ በትዊተርም እንዲሁ #ጋቢናቪኦኤን በመጠቀም አድርሱና አብራችሁ ያመሹት ጽዮን ግርማ ነበርኩ። ፕሮግራሙን በማቀናበር ፋሲል ገበየው አብሮን ነበር። አልፍሬዶ አልሳንቶስ ደግሞ የስርጭት ምህንድስናውን በመከታተል አብሮን አምሽቷል። አስተያየታችሁን በተጨማሪም በgabinavioe@vioenews.com ላይ አድርሱን። ደህና ደሩ።
ኩን ራዲዮ ሰገሌ አሜሪካቲ።